ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን አድማጮች፣ ከዋሽንግተን ዲሲ የአክብሮት ሰላምታችን ይድረሳችሁ። የቅዳሜ ህዳር 7 2017 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። በኦሮሚያ እየተካሄደ ባለው ሰልፍ ለቀረበው የሰላም ጥሪ የክልሉ መንግስትና ታጣቂ ኃይሉ ምላሽ ሰጥተዋል። በሰሜን ጎጃም ተፈጸመ በተባለ የድሮን ጥቃት በትንሹ 43 ሰዎች መገደላቸውን ነዋሪዎች ተናግረዋል። ለምሽቱ ከያዝናቸው ዘገባዎች መካከል ሁለቱ ናቸው። ሌሎችም ውይይቶችና ዘገባዎች አሉን። የምሽቱ ዋና አዘጋጅ ጽዮን ግርማ ስትሆን ፕሮግራማችንን የሚመራው ደግሞ ንጉሶ ታምሬ ነው። እስከ 4 ሰዓት ከእናንተ ጋር ነን። አብራችሁን እንድታመሹ በአክብሮት እንጋብዛለን። የዓለም ዜና ይቀድማል። መልካም ምሽት።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? የቅዳሜ ምሽት የዓለም ዜናዎችን የማሰማችሁ አስማማየኖ ነኝ። የቡድን 20 ሀገራት በአየር ንብረት ለውጥ ዙሪያ ከስምምነት እንዲደረስ እርምጃ ሊወስዱ እንደሚገባ የተባበሩት መንግስታት ድርጅት አሳሰበ። የተባበሩት መንግስታት የአየር ንብረት ኃላፊ ለታዳጊ ሀገራት በሚሰጠው የገንዘብ ድጋፍ ዙሪያ በኮፕ 29 እየተደረጉ ያሉ ድርድሮች ገና ረጅም መንገድ እንደሚቀራቸው አስጠንቅቀዋል። በአዘርባጃን ባኩ እየተካሄደ ባለው የአየር ንብረት ለውጥ ጉባኤ ተደራዳሪዎቹ ልዩነታቸውን በማጥበብ ከስምምነት ለመድረስ እየተነጋገሩ መሆኑ ተገልጿል። በቀጣይ ሳምንት በጉባኤው ማጠናቀቂያ ላይ ከሚደረገው የሚኒስትሮች ስብሰባ አስቀድሞ ከስምምነት ለመድረስ ፍላጎት ቢኖርም በዋና ዋና ጉዳዮች ግን አሁንም ከስምምነት መድረስ አልተቻለም ተብሏል። የተባበሩት መንግስታት የአየር ንብረት ኃላፊ ሲሞን ስቲል የዓለማችን ታላላቅ ኢኮኖሚዎችና ከፍተኛ ብክለት የሚያስከትሉ የቡድን 20 ሀገራት መሪዎች ሰኞ በብራዚል ሲገናኙ ለጉዳዩ ትኩረት እንዲሰጡ ተማጽነዋል። ለዓለም አቀፍ የሙቀት አማቂ ጋዝ ልቀቶች ተጎጂ የሆኑት አንዳንድ ታዳጊ ሀገራት ከአየር ንብረት ተጽዕኖ ለመቋቋምና ወደ ታዳሽ ኃይል እንዲሸጋገሩ 1.3 ትሪሊዮን ዶላር ዓመታዊ ድጋፍ ጠይቀዋል። ይህ አዝም አሜሪካ፣ የአውሮፓ ህብረትና ጃፓንን ጨምሮ ለጋሾች ከሚከፍሉት 10 እጥፍ በላይ ነው። እስራኤል ደቡባዊ ቤይሩትን በአየር ደበደበች። የእስራኤል ጦር ኃይል ነዋሪዎች ከአካባቢው ለቀው እንዲወጡ ካስጠነቀቀ ትንሽ ቆይታ በኋላ በሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍል ፍንዳታ ሲከሰት የሚያሳዩ የተንቀሳቃሽ ምስሎች ወጥተዋል። የሂዝቦላ ታጣቂ ዋና ይዞታ እንደሆነ በሚነገርለት በዚህ አካባቢ እስራኤል ከማክሰኞ ዕለት ጀምሮ ተደጋጋሚ ጥቃት እያደረሰች ይገኛል። ጥቃቱ ከመፈጸሙ ጥቂት ቀደም ብሎ የእስራኤል ወታደራዊ ቃል አቀባይ አቢሻይ አድራሂ በሃሬት ሪክ አካባቢ የሚኖሩ ነዋሪዎች ለቀው እንዲወጡ በኤክስ የማኅበራዊ ትስስር ገጻቸው ጥሪ አስተላልፈው ነበር። የሊባኖስ መንግሥት ብሔራዊ ዜና ወኪል ኤንኤንኤ በበኩሉ ጠላት ሲል በገለጻት እስራኤል በሃሬት ሃሪክ አካባቢ የደረሰው ጨምሮ 3 የአየር ጥቃቶች ደርሷል ብሏል። እስራኤል በደቡባዊ ቤይሩት ላይ ተደጋጋሚ የአየር ድብደባ መፈጸሟን ተከትሎ በርካታ ንጹሐን ዜጎች ከአካባቢው እንዲሰደዱ አድርጓቸዋል። ሂዝቦላ በበኩሉ በሰሜናዊ እስራኤል በሚገኘው የእግረኛ ጦር ሻለቃ ዋና መስሪያ ቤት ላይ ያነጣጠረ 2 የሮኬት ጥቃቶችን ሌሊት ላይ መፈጸሙን ገልጿል። የሊባኖስ ባለሥልጣናት ሂዝቦላና እስራኤል የተኩስ ልውውጥ ከጀመሩበት ካለፈው ዓመት ጥቅም ጀምሮ ከ3400 በላይ ሰዎች ተገድለዋል ሲሉ አስታውቋል። ይህ በእንዲህ እንዳለ የሊባኖስ መንግሥት መገናኛ ብዙሃን የእስራኤል የምድር ጦር ኃይሎች በሊባኖስ ውጊያ ከጀመሩ ከ6 ሳምንታት በኋላ ወደ ሊባኖስ ጠልቀው መግባታቸውንና ከሂዝቦላ ታጣቂዎች ጋር ከፍተኛ ውጊያ ካደረጉ በኋላ እንዳፈገፈጉ ዘግቧል። ሪፖርቶቹ ዛሬ ጠዋት የእስራኤል ወታደሮች በደቡባዊ ሊባኖስ በምትገኘው ቻማ መንደር በእስራኤል ድንበር አቅራቢያ የሚገኝ ስትራቴጂካዊ ኮረብታ መያዛቸውንና ቆይተው መልቀቃቸውንም አስታውቋል። የእስራኤል የጦር አውሮፕላኖች የቤይሩትን ደቡባዊ ሰፈሮችና ሌሎች አካባቢዎችን እየደበደቡ ባሉበት ወቅትም የሊባኖስና የሂዝቦላ ባለሥልጣናት ጦርነቱን ለማቆም በዩናይትድ ስቴትስ የቀረበውን ረቂቅ ሐሳብ እያጤኑ እንደነበር ተገልጿል። በህንድ በሆስፒታል በተነሳ እሳት 10 ሕፃናት ሞቱ። በሰሜናዊ ህንድ በሚገኙ ሆስፒታል ውስጥ በአራት ሕፃናት ከፍተኛ እንክብካቤ ክፍል ውስጥ በደረሰ የእሳት አደጋ 10 አዲስ የተወለዱ ሕፃናት ሲሞቱ 16 ሌሎች ደግሞ ቆስለዋል ሲሉ ባለሥልጣናቱ አስታውቀዋል። አርባ አመሻሽ ላይ በህንድ ኡታር ፕራዲሽ ግዛት በጃንሲ ከተማ በሚገኝ ሆስፒታል ውስጥ የእሳት አደጋው በተከሰተበት ወቅት 55 ጨቅላ ህጻናት ህክምና እየተደረገላቸው ነበር ተብሏል። የእሳት አደጋ መከላከል ባለሙያዎችም አደጋው ከተከሰተ ከ30 ደቂቃ በኋላ የህይወት ማዳን ስራ መጀመራቸውንና ይህም የህይወት አድኑን ጥረት አዘግይቶታል ሲሉ የዓይን እማኞች ተናግረዋል። በህንድ ውስጥ የእሳት ቃጠሎ የተለመደ መሆኑን የገለጸው የአሶሺየትድ ፕሬስ ዘገባ የግንባታ ህጎችና የደህንነት ደንቦች ብዙ ጊዜ በቤት ገንቢዎችና በነዋሪዎች ይጣሳሉ ብሏል። ይህም በአገሪቱ ካለው ደካማ የጥገና ስርዓትና የእሳት አደጋ መከላከያ መሳሪያዎች እጥረት ጋር ተዳምሮ በእሳት አደጋ ለሚከሰት ሞት ምክንያት ስለመሆኑም ተገልጿል። በመጨረሻም የቀድሞ የከባድ ሚዛን ሻምፒዮን ማይክ ታይሰን በጃክፖት ተሸነፈ። ትላንት ምሽት በቴክሳስ በተካሄደውና የቀድሞ ታዋቂ ቦክሰኛ ማይክ ታይሰን በድጋሚ ወደ ቀለበት በመለሰው የከባድ ሚዛን ፍልሚያ ጃክፖት በነጥብ አሸናፊ ሆኗል። የ27 ዓመቱ የማህበራዊ ሚዲያ ተጽዕኖ ፈጣሪ ሽልማት አሸናፊ ፖልና በ58 ዓመቱ የቀድሞ ከባድ ሚዛን ሻምፒዮን ታይሰን መካከል የተደረገው ፍልሚያ በአርሊንግተን በሚገኘው AT&T ስታዲየም በርካታ ተመልካቾች ታድመውበታል። በኔትፍሊክስም ፍልሚያው በቀጥታ ስርጭት ተላልፏል። በፍልሚያውም ፖል ተፋላሚው ማይክ ታይሰን ላይ 78 ቡጢዎችን ያሳረፈ ሲሆን ታይሰን በበኩሉ 18 ቡጢዎችን ብቻ ተጋጣሚው ላይ ማሳረፍ መቻሉ ተገልጿል። በመጀመሪያ ደረጃ ማይክ ታይሰን እሱ ጋር መፋለም መቻሌ ለኔ ክብር ነው ሲል ፖል ከፍልሚያው በኋላ ተናግሯል። የጉልበት መከላከያ ለብሶ ፍልሚያውን ያደረገው ማይክ ታይሰን ከውድድሩ በኋላ የእግር ጉዳት እንደነበረበት ገልጿል። ነገር ግን ለውድድሩ ይህን ምክንያት ማድረግ አልፈልግም ሲልም ተናግሯል። እንደ አውሮፓውያን አቆጣጠር በ1980ዎቹ መገባደጃና በ1990ዎቹ መጀመሪያ ላይ እጅግ አስፈሪ የከባድ ሚዛን ሻምፒዮና አንዱ የነበረው ማይክ ታይሰን ይህ በ20 ዓመታት ውስጥ ለመጀመሪያ ጊዜ ያደረገው ፕሮፌሽናል ፍልሚያው ነው። ወደ ቀለበቱ እንደገና ይመለስ እንደሆነ ሲጠየቅም ቁርጥ ያለ ምላሽ አልሰጠም። አድማጮቻችን፣ የቅዳሜ ምሽት የአሜሪካ ድምፅ የዓለም ዜናዎች እነዚህን ይመስሉ ነበር። አስማማው ነው ነበርኩ ያቀረብኩላችሁ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር አብራችሁ ቆይታ እንድታደርጉ ጋብዛለሁ። መልካም ምሽት ይሁንላችሁ።
አጫጭር የዓለም ዜናዎችን አድምጠን ተመልሰናል። ለምሽቱ ወደ ተሰናዱት ዘገባዎችና ውይይቶች ይሆናል የምንሻገረው። ለማስታወስ ያህል በአጭር ሞገድ በ22 በ25ና በ31 ሜትር ባንዶች እንዲሁም በሳተላይት ኢትዮ ሳት ላይ ታገኙናላችሁ። በዌብሳይታችን ደግሞ amharic.voanews.com ብላችሁ ብትገቡ በቀጥታ ልታደምጡን ትችላላችሁ። ወደ ቅንብሮቻችን እንለፍ። በኦሮሚያ ክልል ምስራቅና ምዕራብ ሸዋ፣ ምዕራብና ቄለም ወለጋ፣ አርሲ፣ ጉጂ ዞኖችና የተለያዩ ወረዳዎች ትናንትናና ከትናንት በስቲያ በተካሄዱ ሰልፎች ለቀረበው የሰላም ጥሪ የክልሉ መንግስትና የኦሮሞ ነጻነት ሰራዊት ታጣቂዎች የየበኩላቸውን ምላሽ ሰጥተዋል። ፀሐይ ዳምጠው ዝርዝር አላት።
የክልሉ መንግስት ትናንት በፌስቡክ ገጹ ባወጣው የጽሑፍ መግለጫ የሰላማዊ ሰልፍን ጥሪ እንደሚቀበል አስታውቋል። የክልሉ መንግስት ቃል አቀባይ አቶ ኃይሉ አዱኛ ሰልፎቹን አስመልክቶ ትናንት ለዝግጅት ክፍላችን በሰጡት አስተያየት መንግስታቸው የህዝብ ጥሪ እንደሚቀበልና በሩ ለሰላም ክፍት መሆኑን ተናግረዋል። ኖርዌይ የሚገኙትና የታጣቂው ቡድን አማካሪ መሆናቸውን የሚናገሩት አቶ ጅሬኛ ጉደታ የሰላም ጥሪው በትክክለኛ መንገድ በህብረተሰቡ እየቀረበ ነው ብለው እንደማያምኑ ገልጸዋል።
እኛ ህብረተሰቡም ጥሪ ሳያቀርብልን ራሳችን ሰላም በሀገሪቱ እንዲሰፍን የበኩላችን እንጥራለን። ነገር ግን አንድ ወገን ብቻ ሰላም ስለፈለገም ሰላም መምጣት አይችልም።
በሁለት ቀናት በተካሄዱ ሰልፎች ላይ የተገኙና የአሜሪካ ድምፅ ያነጋገራቸው አንዳንዶቹ ተሳታፊዎች ሰልፉ በመንግስት አስተባባሪነት እንደተዘጋጀ ሲናገሩ፣ ሌሎቹ ደግሞ መንግስትና ታጣቂ ቡድን ሰላም እንዲያወርዱ ለመጠየቅ በህብረተሰቡ የተዘጋጀ ነው ብለዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መንግስት ሰልፉን በማስተባበር ውስጥ እጁ የለበትም ብለው ነበር። አቶ ጅሬኛ ጉደታ የሰላም ጥያቄ እያቀረበ ያለው የትኛው ህብረተሰብ የሚለው ላይ ጥያቄ እንዳላቸው እንደሚያደርጋቸው ተናግረዋል። የኢትዮጵያ መንግስት ሸኔ ያለ የሚጠራቸውና በህዝብ ተወካዮች ምክር ቤት ባሸባሪነት በተፈረጁት የኦሮሞ ነጻነት ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በኦሮሚያ ክልል ግጭት ከተጀመረ ከስድስት ዓመታት በላይ ተቆጥሯል። በተለያዩ ጊዜያት ህብረተሰቡ፣ መንግስትና የኦሮሞ ነጻነት ሰራዊት ወደ ሰላም እንዲመጡ ጥያቄ ሲያቀርቡን ቆይተዋል። በመንግስትና በሰራዊቱ መካከል በታንዛኒያ ሲካሄድ ተጀምሮ የነበረው ድርድር ያለ ስምምነት መጠናቀቁ ይታወሳል። አቶ ጅሬኛ ጉደታ የመንግስት ተቋማት ነጻ እንዲሆኑ ላቀረቧቸው ጥያቄዎች ከመንግስት በኩል ይሁንታ ባለማግኘቱ ድርድሩ ያለ ውጤት መቅረቱን ገልጸው የሚሳካ ከሆነ ወደ ሰላም ለመምጣት ዝግጁ መሆናቸውን ገልጸዋል። የኦሮሞ ነጻነት ሰራዊት ታጣቂዎች በቅርቡ በኦሮሚያ ክልል ምስራቅ ሸዋ ዞን ዱግዳ ወረዳ በሚገኙ ብርብርሶጋሌና ደርባ በተሰኙ ሁለት ቀበሌዎች ውስጥ በታጣቂዎቹ 38 ሰዎች መግደልን ጨምሮ በተለያዩ ሰላማዊ ሰዎች ግድያ፣ ጥቃትና እገታ የተለያዩ ክሶች ሲቀርቡባቸው ቆይቷል። አቶ ጅሬኛ ጉደታ ታጣቂዎቻቸው ሲቪሎችን በማጥቃት ተግባር ላይ እንደማይሰማሩ ተናግረዋል።
ናሞ ተናጋር ወራን ኬኝ ተርካንቲ ፍጠጡ ሂንቀቡ ከሞቱማኔ ማቃ ገርቴ ሸኔ ጀዴ ቦባሱ ጨከሸኔ ጠቀስ ጉዳ ጀዴ ኡመተ ኦሮሞፊ ቃመ ቢሲሱዳ በርባደን ወልት ቡቱዳፍ ደመን ሳይቶ
እነዚህ ንጹሃን ዜጎች የሚያሰቃዩና የሚዘርፉ በመንግስት ተሰማሩ ራሱ መንግስት ሸኔ ብሎ የሰየማቸው ናቸው። እኛ ስንደርስባቸው ለመንግስት ሎ እጃቸውን ይሰጣሉ። ብዙ ቦታ ላይ ደርሰንባቸዋል። የነርሱ ድርግት ሰራውታችንን አይወክልም።
በተለያዩ ጊዜያት በኦሮሚያ ክልል ውስጥና በአዋሳኝ አካባቢዎች በሲቪሎች ላይ የሚደርሱ ግድያዎች፣ እገታዎችና ጥቃቶች በነዋሪዎችና በመብት ተሟጋች ድርጅቶች በሚወጡ ሪፖርቶች ሲገለጹ ቆይተዋል። ነዋሪዎችና የኢትዮጵያ መንግስት የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ ሲያደርጉ፣ ታጣቂው ቡድን በበኩሉ መንግስት ባደራጃቸው ቡድኖች የተፈጸሙ ጥቃት ነው በሚል ምላሽ ሲሰጥ መቆየቱ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ባለፈው ማክሰኞ ጥቅምት 26 2017 ዓመተ ምህረት በሰሜን ጎጃም ዞን ዝብስት ወይም አርጌ በመትባል የገጠር ከተማ ላይ ተፈጸመ በተባለ የድሮን ጥቃት በትንሹ 43 ሰዎች መገደላቸውን ነዋሪዎችና የጤና ተቋማት ምንጮች ገልጸዋል። ሆኖም በአካባቢው በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚደረግ ግጭት እንደሌለ ምንጮቹ ተናግረዋል። በአሜሪካ ድምፅ ዘጋቢዎች የተጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከአንድ አመት በላይ የዘለቀ የትጥቅ ግጭት በሚካሄድበት የአማራ ክልል ሰሜን ጎጃም ዞን ዝብስት ወይም አርጌ በምትባል የገጠር ከተማ የድሮን ጥቃት መፈጸሙን ነዋሪዎች ተናግረዋል። ነዋሪዎቹ ሁኔታው ለደህንነታቸው ስለሚያሰጋቸውም ማንነታቸው እንዳይገለጽ ጠይቀዋል። ባለፈው ማክሰኞ ጥቅምት 26 2017 ዓ.ም ከጠዋቱ 1 ሰዓት ከ10 ላይ ተፈጸመ በተባለው በዚህ ጥቃት ቁጥሩ ወደ 10,000 የሚገመት ህዝብ መኖሪያ መሆኗን የጠቀሱት ነዋሪዎች በአካባቢው በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚደረግ ግጭት የለም ብለዋል። ሆኖም ቀደም ሲልም በዚህች የገጠር ከተማ የሄሊኮፕተር ጥቃት ተፈጽሞ እንደነበር የገለጹት እነኚህ ምንጮች ባለፈው ማክሰኞ ደግሞ የድሮን ጥቃት መፈጸሙን አመልክተዋል። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ አንድ አስተያየት ሰጪ ሲያስረዳ በእለቱ በአንድ የገበያ ማዕከል፣ በአንድ ትምህርት ቤትና በጤና ጣቢያ ላይ በሶስት ዙር የተፈጸሙ የድሮን ጥቃቶች መመልከቱን አስታውቋል። መጀመሪያም የጤና ጣቢያውና የገበያ ማዕከሉ መመታታቸውን ይናገራል።
እንግዲህ በዛን ሰዓት ሰው ቁሞ ራሱን የሚደሳት አልነበረም። ራሱ በራሱ ራሱን ለማውጣት ነው የሚሮጥ። እኔ ጠገብ እንኳ ወደ 8 የሚሆን አርሶ አደር ተመቷል። ለቤተክርስቲያን ሲመለስ የመነበቁበት ላይ እና እኔ ገቢው አካባቢ ነበርኩ። ከቤተክርስቲያኑ ገቢው 100 እርምጃ እንደዛ ይሆናል። ርቀቱ ከቤተክርስቲያኑ ወጠን ከበን እየተመለስ ነበር እና ወደ 13-14 እንሆናለን። ወደ 7 አካባቢ ነው 6-7 አካባቢ ነው የተረፍ ነው። ቤተክርስቲያን ጠዋት እየተመለስ ነው የሚነገር ነጭ ልብስ ለበስነ ነጭ ልብስ ለበሳችሁ ነው የመታቻችሁ ምናምን አሉ። ነጭ ልብስ ዶር ኑሮ አታያችሁ ምናምን አሉ። እኛ ደግሞ አብዛኛው እንግዲህ የተማርም ስላልሆነ እንደለበስ ነው የሚያወጡት።
ይኸው አስተያየት ሰጪ ጨምሮ እንደገለጠው በጤና ጣቢያው ላይ በተፈጸመው የድሮን ጥቃት የወሊድ አገልግሎት ሕክምና ሲጠባበቁ የነበሩ 5 ነፍሰ ጡር ሴቶች መገደላቸውን ተናግረዋል። በአንድ ቤት ውስጥ የነበሩ ሌሎች 5 የቤተሰብ አባላትም በዚሁ ጥቃት መገደላቸውን ገልጦ በትምህርት ቤቱ ላይ በተፈጸመው ጥቃት ደግሞ 15 ሕፃናት ተገድለዋል ብለዋል። በአጠቃላይ በድሮን ጥቃቱ ከተገደሉት ሰዎች አብዛኞቹ እናቶችና ሕፃናት መሆናቸውንም ጨምሮ አመልክቷል።
የተቀበረ የዘውለት ወደ 43 አካባቢ የሞተ ተነስቷል። ዘውጭ አለ እዛ በላይ አለ ግን የተለዩት 43 የዘውለት ነው የቀበረ። ቁጥሩ አላወቅም፣ መለየት ይከብደናል። አሁን ከቆሰሉት በኋላ እንኳ ወደ 8-9 ሞቷል። የሚታከምበት ቦታ ስለሌለ ማለት ነው። እንግዲህ ዘመድ ዘመዱ ነው እያያዘኑ በወገን እየወሰደ በባህል መድኃኒት ምናምን ሄደው እንደሆን ነው እንጂ ቁስሉም ራሱ መጥፎ ነው፣ የሚድኑም አይመስለንም። በነገተው ብዙ ነው የሞተ። የ58 ለዛማ ይደርሳል እንዲ እስካሁን 50 በላይማ እኛ እያለንም ሁኗል። 43 ወደው ቀብረናል። ማርያም ቤተክርስቲያን የተቀበሩት ብዙ አሁን የሚለዩትን ሰው የራሱ እንዲያዘ ሄደ። የተፈጸመው እንትን በጣም አስከፊ አሳዛኝ። አሁን በዚህም ሰዓት ሲጀመር ከተማ ውስጥ ፈልሷል። አንድም ግዝብ የለም፣ ከተማ ውስጥ ነዋሪ አንድም ሰው የለም።
ሁለተኛው አስተያየት ስጭም በተመሳሳይ በገበያ በትምህርት ቤትና በጤና ጣቢያ ላይ 3 የድሮን ጥቃቶች መፈጸማቸውን ገልጧል። ጥቃቱ ሲፈጸም በትምህርት ቤቱ አካባቢ ነበርኩኝ ያለው ይኸው ሁለተኛው አስተያየት ሰጪ የጤና ጣቢያውም ትምህርት ቤቱ አጠገብ እንደሆነና በመካከላቸው ያለች አንዲት ቀጭን መንገድ እንደምትለያቸው ተናግሯል።
የመጀመሪያው ጊዜ መጣች፣ ከመለሰች በኋላ ዙሪያ መታለች። ያን ማስታወስ እንጂ እዛ በኋላ የተደረገው ነገር ማስታወስ አልችልም። ትምህርት ቤት ላይ ነው በቃ በጣም ብዙ ሰው የሞተ ትምህርት ቤት ላይ ብዙ ያንን አስከሬኖችን ሳበሳ ቆይቻለሁ። የተወሰኑ ልጆች ነን በጋሬ ነው ወደ ቀብር ስነ ስርዓት ሲደረግ በጋሬ ነው የሄዱ ማሪ ቤተክርስቲያን የተቀበሩ። የጊዜ ላይ ደግሞ ብዙ ቦታዎች ላይ ነው የገጠር በተለይ
በእለቱ ቀኑን ሙሉ አስከሬን ስንሰበስብ ውለናል የሚለው አስተያየት ሰጪ መጀመሪያ 43 አስከሬኖች መቅበራቸውን ከዚያ በኋላ ደግሞ ሌሎች 5 አስከሬኖች በአንድ የእርሻ ማሳ ውስጥ ማግኘታቸውን ይናገራል። ሰዎች የቤተሰብ አባላቸውን አስከሬኖች እየወሰዱ ሌላ ቦታ ሲቀብሩ ስለነበረም የሟቾች ቁጥር ከዚህም በላይ ሊሆን እንደሚችል አብራርቷል። አንድ የጤና ጣቢያ ባልደረባ የሆኑ አስተያየት ሰጪም በበኩላቸው በዕለቱ የታዘቡትን ሁኔታ እንዲህ ይገልጻሉ።
የመጀመሪያ መነሻው የሆነ ድምፅ ነው የተሰማን። መጀመሪያ የወደቀው ሚዩት ከኳስ ሜዳው ላይ ነው ሚዩት። ከዛ በኋላ ገበያ ይጦታል። አሁንም የሆነ ድምፅ ተሰማንና በተወሰነ ደቂቃ ከጤና ተቋሙ ላይ ጣለ። ደግሞ ተቋሙ ላይ ሲትል መካከል ለኝ የእናቶች ክላስ አለ። ትንገባ ሁሎችን ገሏቸዋል። እንዳለ ሁሎች ሁለት ልስ ብሏል። እንዳለ አስተማሚው ለ 7 ማች ናቸው። 5 እናቶች፣ 2 አስተማሚዎች፣ በጥቅሉ ወረ 7 አካባቢ ሰው እዛ ውስጥ ከአንዷ ሩም ላይ ወጥቷል።
በዕለቱ ተፈጸመ የተባለው ጥቃት የድሮን ስለመሆኑ በምን ለየህ በሚል የአሜሪካ ድምፅ የጠየቀው አንድ አስተያየት ሰጪም እንዲህ ሲል ያብራራል።
የተላከብን ድሮን ነው። ድምጧ ጤ የሚል ድምጽ ነው የሚሰማ እና ብልጭ የሚል የሆነ ብልጭ ተረዘበ ያሰማች። ከዛ አስከሬኑ ራሱ አልተገኘም። አሁን ሌላ መሳሪያ የመታቸው ሰዎች አሉ እኛ ላይ አሁን ማለት ነው። ለምሳሌ ሞርተር የመታቸው አሉ። እነዚህ ሞርተር የመታቸው ቀላል ነው አይተነዋል። ከአመታቱ ማለት ነው። ሄሊኮፕተሩን እናውቀዋለን። ልጁነንም ሲመጣ ስለነበር ስለምናውቀው ሚጉም እናውቀዋለን። ድምፁም በአካልም ስለሚታይ ማለት ችኮ ለእይታ ራሱ ትንና የታችን በቃ ድምጫን ነው እንጂ አትታይሽም። ራሱ እዛ ጥቃት ስትፈጽምብሽ ነው ምታያል። እና መጣ መቆየታችን ወዲያው መጥለውም ትወጣ።
የጤና ተቋሙ ባልደረባ ደግሞ በዕለቱ ተፈጸመ ባለው ጥቃት የተመዘገበውን የሟቾች እና የቁስለኞች ብዛት ተናግረዋል።
ከዱር ቤቴ 7 ኪሎ ሜትር ይመስለኛል። 2 አምቡላንስ ቁስለኛ ላክናል። ወረ ዱር ቤቴ ሆስፒታል ላሊበላ ላይ መከላከያ መጠቆም አለካ። ከዛ አምቡላንሱ ላይ ሲተኩስባቸው አምቡላንሱ ተመለሱ። የተረፈ ሰው የለም። ሞቱ እንደተጋባ ከመረጃ ላይ ፕሪስክራይብ ያደረግ ነው። ቁስለኛ ወረ 64 ሰዎች ናቸው ተጎጂ የነበሩ። አሁን ግን በድንጋጤ በምናምን ለካ እየቆሰሩ ምናምን በያ በገጠሩም እየሄዱ የወደቁ አሉ። ከእኛ ጋር በጣም ወረፋ ስለነበረ እንደነገሩ እኛም ድንቀት ስለነበረ ከሚሞቱ እያሉ ወደ ገጠር እየተሳደዱ አሉ ለካል እና ወደ 100 አካባቢ የደረሰ ይመስለኛል አጠቃላይ ጉዳት ደንበሷቸው ወደ 5 አፖርሽን እንኳን የማሽ ቁጥር 46 ላይ ነው ያለ። አሁን ከጄ የደረሰ 46 ነው ያለ። ወደ 46 ሞት ላይ ደርሰናል አሁን።
ሌላ አስተያየት ሰጪ በበኩሉ የተገደሉ ሰዎች ሁኔታ አሁንም በአእምሮዬ ይመላለሳል ይላል። ሁኔታውን መቼም ቢሆን አልረሳውም ሲልም ያሳደረበትን ስሜት ይገልጻል።
ምናልባት አሁን ራሱ ውስጤ ጥሩ አይደለም። እስካሁን ድረስ ገና በአይምሮዬም አልተመለስኩም። መቼም ሰውን ያህል እንደዛ ሆኖ ከሰውነት ወደ ሰው ያለ መሆን መስሎ ሲታይ በጣም ከባድ። ነፍሰጡሮች ያለ ጊዜያቸው ሳይገላገሉ ስድስት እናቶች የሞቱት ከአንድ ቤት አራት ሰው ይሞታል። የአንድ እናት አባት ልጅ አራት ማለት አራት ይሞታል። በአጠቃላይ 13ቱ እና ዘንበለኝ የሆኑት ህጻናት ናቸው። በጣም ከባድ አሁን ስለት መከላከያ መጣ እንዲያሉ ያ እንደመጣ ዝም ብሎ አንድም ሰው ራሱ አላገኝ ከዘው ከተማ የተገኙ ሰዎች 10 ሰው አይገኝ የሚመረዘች ከተማ 10 ሰው ራሱ አላገኝ። በድንጋጤ እንደወጣ ነው ኮደል ቀር በየጫ ከሆነ ያለ በቃ ዘሚስ አረምርም የለም እዚህ አንድም ነገር የለም። አሁን ምናልባት ከዛ 30 ኪሎ ሜትር በሚሮ ባሉ ሲባለ ሰማቸው እንደዛ ነው እንጂ እኛ ምንም ነገር የለም።
የመጀመሪያውና አራተኛው አስተያየት ሰጪዎች ቀደም ሲል ጥቅምት 4 2017 ዓ ም በከተማይቱ የሄሊኮፕተር ጥቃት ተፈጽሞ አንዲት ልጅ መገደሏን ተናግረዋል። ከዛን ቀን አንስቶም የከተማዋ ነዋሪዎች ሌላ ከዚህም የከፋ ጥቃት ሊከተል ይችላል የሚል ስጋት ውስጥ መቆየታቸውን ተናግረዋል። አራተኛው አስተያየት ሰጪ በበኩሉ በጥቃቱ የተጎዱ ሰዎች ብዛት ከዚህም ሊጨምር እንደሚችል ስጋቱን ገልጧል።
ታሽላለ ወይም በቀሎ የሚባሉ አንድ ገበሬ ያለ እዛ ውስጥ ያልታያለ ገና ሰው ሁሉም ሰው ወደ ቤት ስላልገባ ምንም ሰው የሌለ ስለሆነ ትንሽ ሰዎች ነው ያለንን አዛ ለመግባት ደግሞ መቼም አስከሬንን ያህል ወድቆ ሲገኝ ተብሎ ዝም ብሎ ያለ ሰው አለ ገና ያልታየ ማለት ነው። ስትመጣ እንረጣለን። አሁን ልትልብን አሁን እንጂ ልትልብን ይባል ሰው ስታዱ ደግሞ ማንሳት እንገባለን። ስትመጣ እንረጣለን። እንደዛ እየሆነበት ሰቀቀን ማለት ነው።
የጤና ጣቢያው ባልደረባ በበኩላቸው ተፈጸመ የተባለውን የድሮን ጥቃት ተከትሎ በማግስቱ ቁጥራቸው ወደ 1000 የሚገመት የመንግስት የጸጥታ ኃይሎች ወደ ከተማይቱ መግባታቸውንና በሺዎች የሚቆጠሩ ነዋሪዎችም ይህን ተከትሎ ከተማይቱን ለቀው በመውጣት በየጫካው እየኖሩ መሆናቸውን አመልክተዋል። የተወሰኑት ደግሞ በገጠር አካባቢዎች ከሚኖሩ ቤተሰቦቻቸው ዘንድ መሄዳቸውን ተናግረዋል።
ከተማው ፈርሷል። አንድም ህዝብ የለም። ከተማው ውስጥ ነዋሪ አንድም ሰው የለም። በየጫካው ነው የሚኖረው። አዘኗል በቃ ብሎ ደግሞ በማግስቱ መከላከያ ላከብን። ከአንድ ሺ ያላነሱ መከላከያ ሰራዊት መጥቶ ቤቱን እየፈነቀለ እያቃጠለ አሁንም ያገኙትን ህጻናት ላይ እየደበደቡ።
የአሜሪካ ድምፅ የፌዴራልና የመንግስት ስራ ኃላፊዎችን በሰሜን ጎጃም ተፈጸመ በተባለው የድሮን ጥቃት ዙሪያ አስተያየት እንዲሰጡ ጠይቋል። ስለ ጉዳዩ የተጠየቁት የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ጥቃቱ ስለመፈጸሙ የማውቀው ነገር የለም፣ መረጃው አልደረሰኝም ሲሉ መልሰዋል። ቢሮአቸው ጉዳዩን እንደሚያጣራም በስልክ ገልጸውልናል። አቶ ደሳለኝ በጉዳዩ ላይ ዛሬ አስተያየት እንደሚሰጡ በትላንትናው ዕለት ያመለከቱ ቢሆንም የእጅ ስልካቸው ባለመነሳቱ ግን ምላሻቸውን ለማካተት ያደረግነው ጥረት ሳይሳካ ቀርቷል። የአማራ ክልል የኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በበኩላቸው ስለ ጉዳዩ አስተያየት እንዲሰጡ በስልክና በአጭር የጽሑፍ መልእክት ተጠይቀው ነበር። ይሁን እንጂ እስካሁን ምላሽ አልሰጡም። በአማራ ክልል የሰሜን ጎጃም ዞን አስተዳደር ቃል አቀባይ አቶ ቴዎድሮስ መስፍንም እንደዚሁ እረፍት ላይ ስለሆንኩኝ ስለ ጉዳዩ የማውቀው ነገር የለም የሚል ምላሽ ቢሰጡም የዞኑን ኃላፊዎች አድራሻ ለመስጠት ግን ፈቃደኛ ሳይሆኑ ቀርተዋል። የመንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በስልክና በአጭር የጽሑፍ መልእክት አስተያየት እንዲሰጡ ቢጠየቁም እርሳቸውም እስካሁን የሰጡት ምላሽ የለም። በደቡብ አቸፈር ተጎድተዋል የተባሉት ሰዎች የሕክምና እርዳታ ተደርጎላቸው እንደሆነ የተጠየቀው የኢትዮጵያ ቀይ መስቀል ማህበር በበኩሉ በግንኙነት እክል ምክንያት በአካባቢው ካሉ ሰራተኞቻችን ጋር መገናኘት ስላልቻልን ስለዚህ ጉዳይ የምናውቀው ነገር የለም ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ ክልላዊ ዲሬክተር ዶክተር አለሙ ምህረቱ አሜሪካ ድምፅ ባጋሩት አጭር የጽሑፍ መልእክት በደቡብ አቸፈር ዝብስት ከተማ ላይ ተፈጸመ ስለተባለው የድሮን ጥቃትና ሌሎች መሰል ጥቃቶች እያጣራን ነው ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ጽህፈት ቤት ኃላፊ አቶ አለባቸው ብርሃኑም እንዲሁ በአጭር የጽሑፍ መልእክት በሰጡት አስተያየት ተፈጸመ ስለተባለው የድሮን ጥቃት ሰምተናል፣ ሆኖም ጉዳዩን በተመለከተ ምርመራ ለማካሄድ መረጃ እያሰባሰብን በመሆኑ በአሁኑ ወቅት ለመገናኛ ብዙሃን የምናጋራው መረጃ የለም ብለዋል። ምርመራው ሲጠናቀቅ ግን የደረሱበትን ለመገናኛ ብዙሃን ይፋ እንደሚያደርጉ አመልክተዋል።
ከወሊድ በኋላ የሚከሰት የማህፀን ግድግዳ መውረድ ምንድን ነው? ቀጥሎ የሚቀርበው ጤና ነክ ቅንብር ርዕስ ነው። የማህፀን በር ውልቃት በኢትዮጵያ በብዛት የማይታወቅና ትኩረት ያልተሰጠው ነገር ግን በብዙ እናቶች ላይ የሚከሰት የጤና ችግር ነው። በእንግሊዝኛ አጠራሩ ፕሮላፕስ ተብሎ የሚጠራውና በሴቷ የመራቢያ አካላት ውስጥ ያሉ ጡንቻዎች በመላላት ወደ ውጭ የሚወጣው የማህፀን በር ወይም ግድግዳ አብዛኛውን ጊዜ ከወሊድ በኋላ ከባድ ስራ በመስራት ለረጅም ጊዜ በማማጥ በቂ የሆነ ሕክምና ካለማግኘትና ከመሳሰሉት ምክንያቶች እንደሚከሰት ባለሙያዎች ይናገራሉ። ብዙ ሴቶችም ጉዳዩን አጥልለው በመመልከት የሕክምና አገልግሎት ሳያገኙ ለአመታት ከችግሩ ጋር አብረው እንደሚኖሩ ነው ጥናቶች የሚጠቁሙት። በዚህም የተነሳ ተደጋጋሚ ለሆነ ኢንፌክሽን በጊዜ ሂደት የሽንት ማምለጥ እና ይባስ ብሎም እንደ ማህፀን ካንሰር ላሉ የከፉ የጤና ችግሮች ተጋላጭ እንደሚሆኑ በተለያየ ጊዜ የተሰሩ ጥናቶች ያመለክታሉ። ኤደን ገረመው በዚህ ችግር ተጠቂ የነበሩ አንዲት እናት የጤና ባለሙያና በዚህ ዙሪያ ግንዛቤ ለማስጨበጥ የሚሰራ ተቋም አነጋግራ ተከታዩን አቀናብራለች።
በቤንሻንጉል ጉምዝ ክልል የመተከል ዞን ነዋሪ ሆኑት ወይዘሮ አብዮት ከፋለ የሶስት ልጆች እናት ናቸው። ወይዘሮ አብዮት ሶስተኛ ልጃቸውን ከወለዱ በኋላ ለስምንት ዓመታት ያክል ለማንም የማይናገሩት የጤና እክል አጋጥሟቸው እንደነበረ ይገልጻሉ።
ከምን ይምጣ ላውቆም ዝም ብሎ ነው፣ በቃ ዱብዳ ወጦ ወርዶ ነው። ሽንት ቤት እንደሄድኩኝ ነው ዝም ብሎ የወጣብኝ። ምንድን ነው ብዬ ሕክምና ሄድ ቅርብ በሚገኝ ክሊኒክ ሂጄ በምታይበት ሰዓት ለእንግላል አስተኝቶ አስገባልኝ፣ መርፌ ሰጠኝ። ያው ግን ይህ ብቁ አልሆነም። በሚሄድበት በምጓዝበት በምሰራበት ሰዓት እንደ ልቤ መንቀሳቀስ አልቻልኩም። ያው ይወጣል። በሚወጣ ሰዓት ደግሞ ወገባችን ለሁለት ይከፈላል። ትንሽ ተኝቼ ረፍት አድርጌ ለእንግላል ተኝቼ ከመለስኩት በኋላ እንደገና አሁንም መልሶ ሁለተኛ ያስቸግረኛል።
የማህፀን በር ወይም የማህፀን ግድግዳ ውልቃት አብዛኛውን ጊዜ የወለዱ እናቶች ከባድ የሆኑ እቃዎችን ሲሸከሙ፣ እረፍት ሲያጡ አሊያም ለረዥም ሰዓት ማማጣቸውን ተከትሎ እንደሚከሰት በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል የማህፀንና የጽንስ ስፔሻሊስት እጩ ሐኪም ዶክተር አህመድ አደም ይናገራሉ።
ብዙ ጊዜ የማህፀን በር አይታይም። ውጭ ወጦ ቼክ ለማድረግም ወይም ለማወቅም ያስቸግራልና ብዙ ጊዜ እናቶች የሚሰማቸው መጀመሪያ ምንድን ነው? የኳስ ላይ የመቀመጥ ስሜት ኦር ደግሞ ሽንት መቆጣጠር አለመቻል ኦር የሽንት ስሜት ቶሎ ሽንት መምጣት ሊሆን ይችላል። ኦር ደግሞ የሰገራ እምቢ ማለት ሊሆን ይችላል። ምክንያቱም ሁለቶቹም ነገሮች አብረው የተያያዙ ስለሆነ ከማህፀን መውጣት ጋር የሰገራ መውጣት እምቢ ማለት ኦር ደግሞ የሽንት መውጣት እምቢ ማለት ኦር ቶሎ መምጣት ሊሆን ይችላል ወይም ማምለጥም ሊሆን ይችላል እንደ ደረጃው። ግን የማህፀን ወደ ውጭ መውጣት ከወጣ በኋላ ነው ብዙ ጊዜ ሴቶች ኦር ደግሞ ይሄኛ በምንለው ሶስተኛ ወይም አራተኛ ደረጃ ከደረሰ በኋላ ነው በደንብ የሚታወቀውና ዲቴክት ለማድረግም ወይም ለማወቅ ጊዜ ይፈጃል። እና መጀመሪያ የሚሰማቸው እናቶች ስሜት ምን ይሆናል? ኳስ ላይ የመቀመጥ ስሜት፣ ሲቀመጡት ምን ወቅት አለመሰማት ነው የሚሆኑ ማለት ነው። በሌላ አነጋገር የማህፀን ውልቃትም ይባላል። ቀጥታ ያው የማህፀን ግድግዳ ወደ ውጭ መውጣት ወይም የማህፀን በር ጫፍ ወደ ውጭ መውጣት የሚለው ትርጉም ቀጥታ እንደ አረፍተ ነገር ነው የሚሆነው። ትክክለኛ የሚተካው አንድ ቃል አይኖረንም ብዙ ጊዜ።
የምዥዥጓ ሎካ የሴቶች ልማት ማህበር ዋና ስራ አስፈጻሚ የሆኑት ወይዘሮ ህድሪ ወርቁ ተቋማቸው በሚንቀሳቀስበት በቤንሻንጉል ክልል ይህን መሰል ችግር ያለባቸው እናቶች የሚያስፈልጋቸውን የጤና ድጋፍ በመመልከት በዚህ ዙሪያ በጀት መድቦ መስራት መጀመሩን ይገልጻሉ።
ብዙ ሴቶች ወደኛ ይመጣሉ፣ ፊስቱላ ተብሎ ሪፈር ይደረጋሉ። እኛ ጋር ከመጡ በኋላ ግን ስናይ ምንም አይነት ሽንትም ሰገራም የለም። በሰዓቱ ባለሙያም አልነበረንም፣ የጤና ባለሙያም አልነበረንም። ጤና ጣቢያ ሲሄዱም ፊስቱላ ብለው ነው ሪፈር የሚያደርጓቸው። እና የሆነ ወቅት አንድ እናት በቃ ካላያችሁኝ አልሄድም አለች እና አሳየችን። ስታሳየን ያው ማህፀን ልጅ የሚሸከመው ሙሉ በሙሉ ነው ወደ ውጭ እንደ ልጅ ራስ ሆኖ ነው የሚወጣው እና በቃ ካልታከምኩ አልሄድም የሚል ሀሳብ ፊስቱላ ነኝ ብላ ስትለን ግራ ገባኝና ዶክተሩ ጋር ስደውል ይሄ ማህፀን መውረድ ነው፣ እኔም አላውቅም ለእኔም አዲስ ነበር፣ ይሄ ማህፀን መውረድ ነው እንጂ ፊስቱላ አይደለም የሚል ሀሳብ ሰጠን። ከዛ በኋላ ዶኖሮቻችንን ዩኤንኤፍፒን በጣም ነው የማመሰግነው፣ ለእነሱ ይህን ሀሳብ ሼር ስናደርጋቸው ፈቀዱልን በጀት። ከዛ በኋላ እነዛን እናቶች ማሳከም ጀመርን ማለት ነው። እና የማህፀን መውረድ በብዛት አይታወቅም ነበረ፣ የፊስቱላ ነበር የሚታወቀው። እና በርካታ እናቶች ቁጥራቸው በጣም አስደንጋጭ የሆነ ከአንድ ከትንሽ መንደር ውስጥ ከ50 40 እናቶች በዚህ ችግር የተጋለጡ ናቸውና ይሄንንም በዘመቻ አሶሳ ላይ ባህር ዳር አዲስ አበባ እየመጡ በርካታ እናቶች እንዲታከሙ አድርገናል።
ብዙ እናቶች ጉዳዩን ቸል በማለት በወገብ ህመምና በቀላል የሽንት ቧንቧ ኢንፌክሽን እየተመካኘ ለረጅም ጊዜ ህክምና ሳያገኙ እንደሚኖሩና በዚህም የተነሳ ለሰፋ ችግር እንደሚጋለጡ የጤና ባለሙያው ዶክተር አህመድ አደም ይናገራሉ።
ወደ 47% ከተያዙ ሰዎች ግማሾቹ ዲፕሬሽን ውስጥ ይገባሉ፣ ለማንም አያወሩ። በዚህ የተነሳ ኳሊቲ ኦፍ ላይፋቸውን አፌክት ያደርገዋል። ይሄ የቀን ተቀን እለታቸውን መስራት አይችሉም፣ ፕሮዳክቲቭ አይደሉም፣ ሴክሹዋል ላይፋቸው ላይ ችግር አለ፣ ኦር ይፋታሉ። በዚህ የተነሳ ዲቮርስ አለና በጣም ይሄ ከማተርናል ጊዜ ጋር ከጤን ከእናት ውስጥ ናኑ ጋር በጣም የተያያዘ ነውና ይህም ወደ ዲፕሬሽን የሚያጋልጣቸዋል። እና ከዚህ መጥተው እኛ ጋር ተሰርተው ሲሄዱ በጣም ነው በቃ በጣም ረክተው ደስ ብሏቸው በቃ እንደዚህ እንኳን ህክምናው በቀላሉ እንኳን ተሰርቶ የአንድ ሰዓት የ45 ደቂቃ ፕሮሲጀር እና ኦፕራሽን የማይመስላቸው ሁሉ አሉና።
ወይዘሮ ህድሪ ወርቁም በተቋማቸው ከሚያዩት ችግር ስፋት በመነሳት በከተማም ቢሆን የግንዛቤ እጥረት አለ ይላሉ።
በጣም ከባድ ነው። ከተማ አካባቢ እኔ በጣም ማለት ትልልቅ ከተማ የሚባል እኔ አሁን ወረዳዎች ላይ ዞኖች ላይ ነው የምንሰራው። ትልልቅ ከተማ ላይ እንኳን ይደበቃል ብዬ ነው የማስበው። በጣም ነው የሚያስደነግጠው፣ በጣም ነው የሚያስፈራው። ሌላ ባዕድ ነገር የመጣ ሁሉ ነው የሚመስለው። ምክንያቱም አካልሽ ወደ ውጭ ወጥቶ ተንጠልጥሎ ሲቀመጥ በቃ ምን ተፈጠረ ብለው ነው ብዙዎቹ የሚያስቡት፣ እና የማይድን አድርገው ነው የሚያስቡት። መናገር ይፈራሉ፣ በእነሱ ብቻ የደረሰ ይመስላቸዋል። እና የግንዛቤው ስራ በጣም ብዙ ቅስቀሳ ያስፈልጋል።
የቤኒሻንጉል ጉምዝ የመተከል ዞን ነዋሪ የሆኑት ወይዘሮ አብዮት የቀዶ ሕክምና አገልግሎት ካገኙ በኋላ ወደ ቀደመ ህይወታቸው መመለሳቸውን ይገልጻሉ።
የራሴን ማህፀን ካስወጣ በኋላ አብዛኛውን በተገኘሁበት ቀበሌና ወረዳ ውስጥ ብዙ ሴቶች እንዲሰራላቸው ትምህርት እየሰጠሁ በየሰፈሩም እየሄድኩኝ ያው ድብቅ መሆናችን እኛን ነው የሚጎዳን። ከ10 እስከ 20 የሚሆኑ ሴቶች እንደ እኔ ማህፀናቸው ተሰርቶላቸው አሁን በደህና ደረጃ ይገኛሉ።
ዶክተር አህመድ የማህፀን በር ውልቃት ወይም የማህፀን ግድግዳ ውልቃት የተለያዩ እንቅስቃሴዎችን ጨምሮ ከቀዶ ጥገና ውጪ የህክምና አማራጮች እንዳሉት ይገልጻሉ።
በእርግጥ አሁን የሚመከረው ሁሎችም ደረጃ አለው። ያው የህክም የሉዳ ማህፀን ወደ ውጭ ሲወጣ ደረጃ አለው። ከ1-4 ከ1-3 የተለመደው አለ። በአይነት የከፋፈል ዘዴ ቢኖርም ከ5-4 የሚለውን ስንከተል ብዙ ጊዜ እንኳን ማህፀናቸው ወደ ውጭ መውጣት ምልክት የሚያሳዩ ሰዎች ይቅርና እናቶች ከወለዱ በኋላ የሚመከሩ ብዙ አይነት ኤክሰርሳይዞች አሉ። እነዚህ ለምሳሌ ብዙ የተማረ ሰው የሚያውቃቸው ቲግሪስ ኤክሰርሳይዝ የሚባሉ አሉ። አሁን ጥሩ ጥሩ ነገሮች እየመጡ ነው። ኢቨን ቀጥታ ኦፕራሽን ሳይሰሩ እነዚህ ላፓራስኮፒ የሚባሉ አሉና ላፓራስኮፒ በትንሽ ቀዳዳ ብቻ ተገብቶ ማህፀን ወደ ላይ ከፍ ታርጎ ታስሮ እዛው እንዲቀርና ኢቨን ሰዎቹ ወለዱም አልወለዱም ሲንስ ፐልቪክ አሁን ዩትረስ የሰውነት የተቀደሰ ሰውነት ነው እና ቆርጦ ማውጣትን ብቸኛው መፍትሄ አይደለም ተብሎ ስለሚታሰብ አሁን ዘመናዊ መፍትሄ ስላለ ዘመናዊ ያስተሰብ ስላለ ኢቨን ማህፀኑ ጥቅም ባይኖረውም ወደ ውስጥ ገብቶ እዛው ላይ ቦታው ላይ ብቻ ተንጠልጥሎ እንዲቀመጥ የሚደረግበትን መንገድ አለ።
ምንም እንኳን በኢትዮጵያ ስለ ችግሩ ሰፋ ያለ ግንዛቤ ባይኖርም 24% የሚደርሱ እናቶች ላይ ችግሩ እንደሚያጋጥም የዩናይትድ ስቴትስ መንግስት የብሔራዊ የሕክምና ቤተ መጻሕፍት መዛግብቶች ጠቁመዋል። ከአሜሪካ ድምጽ ለተጠናቀሩ ዘገባ አይደን ገረመው ከዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፈውን የቅዳሜ ህዳር 7 2017 ዓ.ም ምሽት ፕሮግራማችንን ነው። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ስነ ምህዳርን በተመለከተ ማህበራዊ ንቃትን ለመፍጠር ዜጎች ያላቸውን ተያያዥ መብትና ኃላፊነት ለማስገንዘብ ከሚንቀሳቀሱ ተቋማት መካከል አንዱ የስርዓተ ምህዳር ፍትህ ኢትዮጵያ ይሰኛል። የአካባቢ ጥበቃን ሰፋ ሲልም የአየር ንብረት ለውጥን በተመለከተ ሊተገበሩ የሚገቡ የህግ ተሳትፎች ዙሪያ የሚያማክረው ተቋም ኃላፊ እስከዳር አውግቸው ይባላል። እስከዳርን በመካሄድ ላይ ካለው የኮፕ 29 የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ጋር እንዲሁም ከተቋሙ ጋር ተያያዥ ሀሳቦችን ያጋራን ዘንድ እንግዳችን አድርገነዋል። ሀብታሙ ስዩም ጋር ቆይታ አድርገዋል።
ዋና ትኩረቱ የአካባቢ ጥበቃ መብት የሚባለው ነገር በአግባቡ በህብረተሰቡ ዘንድ እንዲታወቅ ማድረግ ነው። በአገር አቀፍ ደረጃ በምንሰራው ስራ ከሀገር አቀፍ ስራችንን ደግሞ ከዓለም አቀፍ ሁኔታው ጋር ደግሞ አገናኝተን የምንሰራው በተለይ ደግሞ የአየር ንብረት ለውጥ ፍትህ ስራ አለ። እነዚህ ስራዎች ላይ በዋናነት እንግዲህ እንደ ሀገራችንም ህዝብ ማጆሪቲነታቸው ወጣቶች ላይ ትኩረት አድርገን ብዙ እንቅስቃሴዎችን እናደርጋለን። ሶ ከመሰረታዊ ከሆነው የግንዛቤ ማስጨበጫ ስራ ጀምሮ እስከተለያዩ የአቅም ግንባታ ስልጠናዎችን እንዲሁም ደግሞ በአገር ውስጥም በዓለም አቀፍ ደረጃም ባሉ የአካባቢ ጥበቃና የአየር ንብረት ለውጥ ድርድሮች ሂደቶች ላይ ወጣቶች መረጃው ኑሯቸው ኢንፎርምድ የሆነ የነቃ ተሳትፎ እንዲያደርጉ ጥረቶችን እናደርጋለን።
እንግዲህ ብዙ ጊዜ ፍትህ ሲባል እኛ ከወንጀል ከፍትሐ ብሔር ከተለያዩ ጉዳዮች ጋር የተያያዘውን መደበኛ የፍትህ ጥያቄን የምናስበው እና ስነ ምህዳርና ፍትህ በምን ሁኔታ ተገናኘ?
አካባቢ ጥበቃ ፍትህ ስንል እንግዲህ ይሄ የተፈጥሮ አካባቢያችን እንደሚታወቀው ለእያንዳንዱ ለህይወት ለሚያስፈልጉን ግብዓቶች ሁሉ ምንጭ ነው። ቤዚክሊ የሰው ልጅ ለሚተነፍሰው አየር፣ ለሚበራው ምግብ፣ ኢኮኖሚያችንን ለምናንቀሳቀስበት ገንዘብ፣ ስራ ለምንሰራበት ነገር ሁሉ ምንጩ ይሄ ተፈጥሮ አካባቢ ወይም ናቹራል ኢንቫይሮንመንት የምንለው ነው። ይሄ ተፈጥሮ አካባቢ እንግዲህ ይሄን ሁሉ ነገር ሲሰጠን ብዙ የሆነ ጥቅሞች አሉት ማለት ነው። እነዚህን ጥቅሞች ደግሞ እያገኘ የሰው ልጅ እንዲቀጥል የተወሰኑ ኃላፊነቶች አሉ፣ ይህንን አካባቢ የመጠበቅ። ስለዚህ የፍትህ አንግሉ እንግዲህ የፍትህ ጉዳዩ የሚመጣው እዚህ ጋር ነው። አሁን ባለው ነባራዊ ሁኔታ በሀገራችን ይሁን በዓለም አቀፍ ያለውን ሁኔታ ስንመለከት ቅድም በጠቀስኩት መልኩ የአካባቢን ትሩፋቶች የኤንቫይሮንመንቱን ቤነፊት የሚያገኙት አካላት በአንድ በኩል እናገኛቸዋለን በህብረተሰቡ ዘንድ። ይህንን ደግሞ አካባቢ የመጠበቅ ኃላፊነት ወይ ደግሞ ወጪውንም በገንዘብ የሚገመተውንም ሊሆን ይችላል በስራ የሚገመተውን ኃላፊነት የሚወጣው ደግሞ ያ ጥቅሙን የሚያገኘው አካል ሳይሆን ቀርቶ የምናገኝበት ሁኔታ አለ። ሶ ያ የአካባቢ ኢፍትሐዊነትን ወይም ደግሞ ኢንቫይሮንመንታል ኢንጀስቲስ የምንለውን ነገር ይገልጽልናል። እዚህ ይሄ እንዲስተካከል ምን ያስፈልጋል ማለት ነው? በተለይ በህግና በስርዓት የተደገፈ እያንዳንዱ የአካባቢ ጥቅምን ኢንጆይ የሚያደርግ ወይም ደግሞ የአካባቢ ጥቅም ትሩፋቶችን የሚጠቀሙ አካላት ተገቢውን የሆነ ኃላፊነት ያንን አካባቢ ለመጠበቅ ሊወጡ ይገባል የሚለውን ነገር ተግባራዊ የሚያደርግ ህግ፣ አሰራር እንዲሁም ግንዛቤ ያስፈልጋል ማለት ነው።
እኔ እናንተ ይህንን ቃለ ምልልስ በምናደርግበት ሰዓት ላይ የዓለም ሀገራት በአዘርባጃን ተገናኝተው የተባበሩት መንግስታት ድርጅት የአየር ለውጥ ጉባኤ ላይ እየተሳተፉ ይገኛሉ። የተለያዩ ሀሳቦችም ይንሸራሸሩበታል ተብሎ ይጠበቃል። እንዲህ ያሉ ዓለም አቀፍ ጉባኤዎች ያላቸው ፋይዳ ምን ያክል ነው? አፍሪካውያን ወጣቶች እናንተን የመሰሉ ደግሞ ኢትዮጵያን በአካባቢ ጥበቃ በስነ ምህዳር ዙሪያ ለሚንቀሳቀሱ ወጣቶችስ ያላቸው ትርጉም ምን ያክል ነው?
ይሄ የዓለም አቀፍ ስምምነት እንግዲህ የራሱ የሆኑ ብዙ ጥቅሞች አሉት። ጥቅሞቹ ላይ እመጣባቸዋለሁ፣ ግን መጀመሪያ ሊሰመርበት የሚገባው ነገር የአየር ንብረት ለውጥ አሳሳቢነቱን የሚመጥን ውጤት ያመጣ የድርድር ሂደት አይደለም። ምክንያቱም እንደምታውቀው እንግዲህ ኮፕ 29 ስንል አሁን ኦልሞስት ለ30 ዓመት እና እዛ አካባቢ የዓለም ሀገራት ሲል ውይይት ላይ ነው ያሉት። ተጨባጭ የሆኑ እርምጃዎችን የወሰዱባቸውን ሁኔታዎች ስንመለከት በጣም ውስን ሆነው እናገኛቸዋለን። ስለዚህ ይሄ የዓለም አቀፍ ስምምነት በዚህ መልኩ ውስንነት አለው። ምክንያቱም መጀመሪያውኑ ፈተዋለው ያለውን ችግር ሳይፈታ በጣም ረጅም ጊዜ ስቲል በድርድር ላይ ምንሆ አብዛኛው ነገር። ይሄንን ስንል ግን የራሱ ይሄ የድርድር ሂደት የራሱ ያመጣቸው ጥቅሞች የሉም ማለት አይደለም። የኮፕ ፕሮሰስ ስንመለከተው በፊት መጀመሪያ ላይ ከነበረው ከኪዮቶ ፕሮቶኮል በፈረንጆቹ አቆጣጠር በ1997 የነበረው የአደጉ ሀገሮች የልቀት መጠናቸውን የካርቦን ወይም የሙቀት አማቂ ጋዞች ልቀት መጠናቸውን እንዲወስኑ አትሊስት ፍሬምወርኩን ያስቀመጠ ስምምነት ከተደረገበት ከኪዮቶ ጀምሮ ከዛ በየጊዜው ደግሞ የአዳፕቴሽን ፋይናንስ የሚቲጌሽን ፋይናንስ ካደጉ ሀገሮች ወደ ማደግ ላይ ወዳሉ ሀገሮች የሚሄዱበትን መንገድ የተወሰኑ ስምምነቶች የተደረጉበት አገን ውጤታማነቱና የስምምነቱ አተገባበር ላይ ብዙ ውስንነቶች ቢኖሩ እነዛን ውጤቶች ያመጣ ነበረ። በቅርቡም የተደረጉትን የኮፕ 27 28ን ስንመለከት ደግሞ ይሄ ሎስ ኤንድ ዳሜጅ የምንለው ፈንድ ወይ ደግሞ ኦልሬዲ በአየር ንብረት ለውጥ ምክንያት ለደረሱ ጉዳት ካሳ ምንጭም ቢሆን ፈንድ የተቋቋመበት እና ለዛም ፈንድ ወይም እዛ ቋት ውስጥ የተወሰኑ ሀገራት የተወሰነ ገንዘብ ኮሚቴ ያደረጉበትን ሁኔታ እንመለከታለን። እንግዲህ ይህንን ሁሉ ነገር ስንመለከት በተለይ ከወጣቶች አንጻር ሚናው ምንድን ነው የሚለውን ነገር ስናይ የአየር ንብረት ለውጥ በዋናነት እንደሚታወቀው ኦልሬዲ አሁን የምናያቸው ትልልቅ ጉዳቶች እያደረሰ ግን አሁንም እርምጃ ካልወሰድን ደግሞ በጣም የሚያሳስበው ደግሞ የወደፊቱ የወደፊቱ ስንል ደግሞ አሁን ያለው ወጣት ነገ ቤተሰብ መስርቶ ሀገር ተረክቦ የሚመራበት ወቅት ላይ እቺ ምድር ህይወትን መደገፍ የምትችልበትን አቅም ነው የአየር ንብረት ለውጥ የዓለም ሙቀት መጨመር እያዛባ የሚመጣው ማለት ነው። ስለዚህ በጉዳዩ ባለቤትነት ደረጃ ወጣቶች የመጀመሪያ ጉዳዩ ባለቤቶች ሊሆኑ ይገባል። ስለዚህ መጀመሪያ ችግሩን ራሱ ምንድን ነው? ችግሩ እኛን እንዴት አፌክት ያደርገናል የሚለውን ተረድተው ወጣቶች በአግባቡ ተሳትፎ እያደረጉ ከመጡና ኦፍኮርስ ደግሞ ይህንን ተሳትፏቸውን ደግሞ የሚፈቅድና የሚያስችል የስምምነትና የድርድር ሂደት ያስፈልጋል።
ለምንድን ይመስልሃል እነዚህ ጉባኤዎች ከአንድ ሳምንት ከሁለት ሳምንት ጉባኤነት ዘለው ሁሉም ሀገራት የሚስማሙባቸው ህግና ደንቦች መሆን ያልቻሉ? በዓለም አቀፍ ደረጃ ላይ ያለው የአየር ንብረት ለውጥ ስጋትና ማሳያ አደጋዎች በተለይ በምስራቅ አፍሪካ እንዲሁም በአፍሪካ የተለያዩ ቀጠናዎች ውስጥ በበርካቶች ህይወት ላይ የፈጠሩት ጫና ይታያል በየቀኑ። ነገር ግን ሀገራት ወደ አንድ ሊስማሙ ያልቻሉበት ነገር ምንድን ነው ብለህ ታስባለህ? እንዲስማሙ ለመጪው ትውልድ የሚተርፍ ቁም ነገርስ እንዲሰሩ ምን መደረግ አለበት?
በመጀመሪያውን ፓርት ለምንድን ነው ውጤታማነት ውስን የሆነው በሚለው መልኩ ለመመለስ የመጀመሪያውን የዓለም አቀፍ የአየር ንብረት ለውጥ ድርድሩ የሚካሄደው በመንግስታት መካከል ነው። የዓለም አቀፍ ህግ ነው ክሬት ለማድረግ የሚሞከረው። የዓለም አቀፍ ህግ ደግሞ እንደሚታወቀው የራሱ የሆኑ ብዙ ጥቅሞችና አድቫንቴጆች ቢኖሩትም የራሱ ውስንነቶች አሉ። ምክንያቱም ህግ ስንል እንግዲህ በጽንሰ ሀሳብ ደረጃ አንድ አስገዳጅ የሆነ መመሪያን አስገዳጅ የሆነ ባህሪን ሊያስተካክል የሚችል መመሪያ ነው ብለን ነው የምናስበው። አንድ ነገር ደግሞ አስገዳጅ እንዲሆን በዛ ህግ ሊገዙ የሚጠበቅባቸው አካላትም በምርጫቸውና በፈቃዳቸው ያንን ካላደረጉ እርምጃ የሚወስድ ወይ ደግሞ ይሄ ቅጣት የምንለው ሳንክሽን የምንለው ኤለመንት ያስፈልገዋል። ኢንተርናሽናል ወይ ዓለም አቀፍ ህግ ላይ ስንመጣ ያንን ማድረግ የሚችል ተቋማዊ ስርዓት የለንም። እንደምታውቀው ሁሉም ሀገር የራሱ ሉዓላዊ ነፃነት አለው። ስለዚህ ሀገራት የሚወስኗቸውን ውሳኔዎች በራሳቸው ፈቃደኝነት ላይ ነው የሚመሰረተው ተግባራዊ እንዲያደርጉት ማለት ነው። የድርድር ሂደቱም ላይ እንግዲህ የራሱ የሆኑ ብዙ ውስንነቶች አሉ። ለምሳሌ እኛ እንደ ኢኮጀስቲስ ኢትዮጵያ ወይ ደግሞ እንደ ኦብዘርቨር ነው በዚህ ሂደት ላይ የምንሳተፈው፣ ሀሳቦችን እናነሳለን። እኛ የምናነሳቸውን ሀሳቦች ግን ካውንተር የሚያደርጉ እኛ ስልህ እንግዲህ እንደ ኢትዮጵያ ውስጥ እንዳለ መንግስት ያልሆነ ተቋም ብቻ ሳይሆን ዓለም ላይ ያሉ ብዙ እኛም አባል የሆንባቸው ጠንካራ የመንግስት ያልሆኑ ወይም የሲቪል ሶሳይቲ ጥምረቶች አሉ። እነዛ ጥምረቶች በጣም በመረጃ አጠናክረው ሳይንሱን አሳይተው የሚያቀርቧቸው የውሳኔ ሀሳቦች ምናልባት ከኢንዱስትሪ በሚመጣ ኢንፍሉዌንስ በቀላሉ ኳሽ ተደርገው መንግስት ወይ ደግሞ የየሀገሩ ውሳኔ ሰጪ ጋር ከነሱ ይልቅ የነዛ የኢንዱስትሪ ኢንፍሉዌንስ በጣም ከባድ ተጽዕኖ መፍጠር ይችላል። የአየር ንብረት ለውጥ ደግሞ ለመፍትሄው እንደምታውቀው አንዱ መሰረታዊ የሚያስፈልገው ነገር ከእነዚህ ከነዳጅ መሰረት ካደረገ ኢኮኖሚ ትንሽ አማራጮችን ማየት ይጠይቃል። ስለዚህ የኢኮኖሚካል ስትራክቸሩም ላይ ዲማንድ የሚያደርገውን ለውጥ ለማምጣት የሚፈቅድ የኢንዱስትሪ የምንለው የኮርፖሬሽን ኢንተረስት በጣም ውስንነት ነው ያሉ። ምክንያቱም ስታተስ ኮን ሜንቴን ማድረግ ይፈልጋል ፕሮፊት እያደረገ ያለው አካል በዚህ ሲስተም። ያ ደግሞ አካል እንዳልኩት ከውሳኔ ሰጪዎቹ ጋር የራሱ በጣም የተቀራረበ ተጽዕኖ የመፍጠር አቅም አላቸው። ስለ እነዚህ ሁሉ ነገሮች በጣም እንትኑን ውስን ያደርጉታል።
የእናንተን ተቋም የመሰሉ አፍሪካ ውስጥ መሰረት ያደረጉ ወጣቶች ላይ ያነጣጠሩ ተቋማት ሁኔታዎችን ለመቀየር ያደረጉት ያለ ጥረት ቀጣይ ነው ብዬ አስባለሁ። በእናንተ ተቋም በኩል የወደፊቱ ህልማችሁ የወደፊቱ ዓላማችሁ ምንድን ነው?
የወደፊቱ ዓላማችን እንግዲህ አሁን እኔ ለምሳሌ በግሌ ካለው ነገር ብጀምርልህ የዓለም አቀፍ የአየር ንብረት ለውጥን የመሰሉ ሌሎች የክላይሜት ብቻ ሳይሆን ሌሎች መልቲላተራል ኢንቫይሮንመንታል ፕሮሰሶች አሉ፣ ሀገራት እንዲስማሙባቸው የሚጠበቁ እነሱ ላይ ለመሳተፍ እዛ ጋር ተሰሚነት ያለ የምናገኝበትን አቅም ለማግኘት በጣም ብዙ ቻሌንጆች አሉ። ብዙ ደረጃዎችን ማለፍ ይጠይቃል። አንዳንዴ እነዛ ነገሮች በእርግጥ አሁን በጊዜ ሂደት እየተሻሻሉ ነው። ግን አሁን የኔን የግል ምሳሌ ብነግርህ፣ ለምሳሌ ያው እንደ ወጣት አድሬስ እያደረግከኝ ነው። ግን እኔ ይህንን ድርጅት ሳቋቁምና ስራውን ስጀምር ወጣት ነበርኩኝ። ግን ከእንግዲህ ይሄ ፕሮሰስ ላይ ቅድም እንዳልኩ ኢንፍሉዌንሻል ለመሆን የሚፈጀው ጊዜ የኔን ከወጣትነት ወደ ጎልማሳነት እድሜ ለምሳሌ አሸጋግሮኛል፣ በዚህ ሂደት ማለት ነው። ስለዚህ አሁንም ደግሞ ከኔ በኋላ ያሉ ወጣቶች በእርግጥ በአየር ንብረት ለውጥ ድርድሩ ይሁን በሌሎች የኢንቫይሮንመንታል አግሪመንት ፕሮሰሶች ውስጥ እንዲሳተፉ የቀለለ መንገድ እንዲኖር እኔም መሰልም ከኔ በላይ ያሉትም አካላት ብዙ ነገሮችን ለማሻሻል የሚሞከሩ ነገሮች አሉ። ግን በቂ አይደለም። አሁንም ቢሆን በተለይ ከአፍሪካ ከኢትዮጵያ ያሉ ወጣቶች የሚወከሉበትን ሁኔታ ስንመለከት በእነዚህ ፕላትፎርሞች ላይ በጣም ውስን ውክልና ኖሯቸው እናገኛለን። ስለዚህ ይህንን ነገር የሚያሻሽል ድጋፍ፣ ይህንን ነገር የሚያሻሽል ዓለም አቀፍ አሰራር ያስፈልጋል። እንደ ኢኮ ጀስቲስ ኢትዮጵያ ይህንን ለማገዝ እንግዲህ በጣም በብርቱ አስፍተን ወጣቶች ላይ በጣም እየሰራ ነው። ወጣቶች ላይ ትኩረት ካደረገው ስራችን ባለፈ ደግሞ እንደ ሀገር ኢትዮጵያ እንደ አህጉር አፍሪካ ደግሞ የታዳጊ ሀገሮች ድምፅ እና የእነሱ ጉዳይ በአግባቡ በእነዚህ ዓለም አቀፍ መድረኮች እንዲሰማ የተለያዩ የአቅም ግንባታ ስራዎችን ለተደራዳሪዎች እኛን ወክለው ለሚደራደሩ የመንግስት አካላት ለተደራዳሪዎቹ በተቻለን አቅም ፕሮቫይድ ማድረግ እንሞክራለን። ለምሳሌ ከኮፕ 29 በፊት የእኛን ሀገር የአየር ንብረት ለውጥ ድርድር ከሚመራው ከሚኒስትሪ ኦፍ ፕላን ኤንድ ዴቨሎፕመንት ጋር በመሆን የሚሄደውን ዴሊጌሽን የኔጎሽዬሽን ትሬኒንግ ኢኮ ጀስቲስ ኢትዮጵያ ከሌሎች ተባባሪ ድርጅቶች ጋር ሆኖ ሰጥቷል።
ቀጣዩ ቅንብር ደግሞ በዩናይትድ ስቴትስ በቅርቡ በተጠናቀቀው ምርጫ ዙሪያ የሚያጠነጥን ነው። ባለፈው ሳምንት ማክሰኞ በከፍተኛ ድምፅ ማሸነፍ ብቻ ሳይሆን የእንደራሴዎች ምክር ቤቱንም የተወካዮች ምክር ቤቱንም በአብላጫ ድምፅ የወሰደው የሪፐብሊካን ፓርቲው መሪ የአሁኑ ተመራጭ ፕሬዚደንት ዶናልድ ትራምፕ የካቢኔ አባሎቻቸውንና ከፍተኛ አማካሪዎቻቸውን ከወዲሁ ይፋ ማድረግ ይዘዋል። ወደ ዋይት ሀውስ የሚመለሱበትን ይህንን ያልተጠበቀ ከፍተኛ ድምፅ ያገኙትን የቀድሞውን ፕሬዚደንት ለዚህ ስኬት ያበቁት ምክንያቶች የፖለቲካ አዋቂዎችንና የሌሎችን ትኩረት በተመሳሳይ እየሳቡ ነው። በማናቸውም ሁኔታ በሙሉ ልባቸው ትራምፕን በመደገፍ ከሚታወቁት የፓርቲያቸው አጥባቂ ደጋፊዎች ለሁለቱም ፓርቲዎች ወገንተኝነት እስከሌላቸው መራጮች ብሎም በዲሞክራቲክ ፓርቲ ደጋፊነታቸው እስከሚታወቁ በርካቶች ድረስ በተመሳሳይ ድምጻቸውን ለትራምፕ ለመስጠት የወሰኑባቸው እነኚህ ሁኔታዎች ያልተጠበቁት የገጠማቸውን የተፎካካሪው ፓርቲ ደጋፊዎች ጨምሮ ብዙዎችን ለውይይት መጋበዛቸው አልቀረም። በዚህ ጉዳይ ላይ ማብራሪያ እንዲሰጡን የህግ መምህሩንና የፖለቲካ ጉዳዮች ተንታኙን ዶክተር ተሻገር ወርቁን አነጋግረናል። ያነጋገራቸው አሉላ ከበደ ነው።
ባለፈው ማክሰኞ ምርጫ በከፍተኛ ድምጽ ማሸነፍ ብቻ ሳይሆን የእንደራሴዎች ምክር ቤቱን ከእጁ ያስገባውንና እስካሁን በተቆጠረውም ድምፅ የተወካዮች ምክር ቤቱን ውጤት በአብላጫ ድምፅ እየመራ ያለውን የሪፐብሊካን ፓርቲያቸውን የሚመሩት የቀድሞ ፕሬዚዳንት የአሁኑ ተመራጭ ፕሬዚዳንት ዶናልድ ትራምፕ የካቢኔ አባሎቻቸውንና ከፍተኛ አማካሪዎቻቸውን ከወዲሁ ይፋ ማድረግ ይዘዋል። በዚህ መጠን ላልተጠበቀው ግዙፍ ስኬታቸውም በርካታ ጉዳዮች በምክንያትነት ይጠቀሳሉ። ከሁለቱ ፓርቲዎች ውጭ ያሉትን ማንን እንደሚመርጥ ያልወሰነውንና እንደ ሁኔታውም ተለዋዋጭ ምርጫ ውሳኔ የሚያደርገውን መራጭ ቀልብ እንዲስቡ ያስቻለ አቀራረብ ተከትለዋል። አለፍ ብሎም ለወትሮው የዲሞክራት ፓርቲውን እጩ በመምረጥ የሚታወቁ የመራጭ ወገኖች ሳይቀሩ ትንሽ በማይባል መጠን ድምፃቸውን እንዲሰጧቸው የሚያስችል አቀራረብ ተጠቅመዋል የሚሉ አስተያየቶች ይሰማሉ። በእርግጥ ይህ መሰረት አለው ወይ ለሚለው ቀዳሚ ጥያቄያችን የትንታኔ ማብራሪያውን የሰጡን ዶክተር ተሻገር ሲያስረዱ ብዙ ጊዜ በዚህ ደረጃ አይሳካም እንጂ ቀደም ሲል በነበሩ ምርጫዎችም የሚታወቅ አንዱ የምርጫ ዘመቻ ስልት ነው ይላሉ።
በፊትም በነበሩ የፖለቲካ ሂደቶች ከነ ሪገን ጀምሮ ከዛም በፊትም በነበሩ የፖለቲካ ሂደቶች ውስጥ ያሉ ክስተቶች ናቸው። እና ምንድን ነው የሚሆነው? 10 ሰዎችን ብንወስድ ከአስሩ ውስጥ 2 ሰዎች ፓወር ከፈለጉ 6ቱን ወደ እነሱ የሚያስመጡበትን መንገድ ነው የሚፈልጉት። እና መሀል ላይ ያለው ስምትለው እንደው የዕለት ዕለት ኑሮውን ነው እንጂ የሚያተኩረው እውነት በየቀኑ ምን ተካሄደ እንደዚህ ነው ብሎ አይከታተልም። እና እነዛ 6 መሀል ላይ ያሉት አብዛኛውን ወደ ራሱ አስተሳሰብ መመለስ የሚችልባቸው መንገዶች አጥንቶ ቀሪ 2ቶቹ ላይ እንዲነሱ ካደረገ በቀላሉ ስልጣን ይዛል ማለት ነው። እና እንደዚህ አይነት ክስተት ነው የተከሰተው። ቀደም ብሎ ሌሎች ስትራቴጂዎች ነበሩ። ስቲቭ ባነን የሚባሉ ፕሬዚዳንት ትራምፕ የመጀመሪያ ጊዜ ኦፊሻል አድቫይዘር ነበሩ። ከዛ በፊትም ስትራቴጂን የነደፉ ሰዎች ይሄ መሰረቱ የዴሞክራቱ መሰረት የሆነው የሰራተኛ መደብ ነጩ ህዝብ ወደ እኛ እንዴት አድርገን እናዙር ሲሉ ካሩት ውስጥ አንዱ ይሄን ነው።
ምንም እንኳን የኮቪድ ወረርሽኝን ተከትሎ ተቃውሶ የነበረው የሀገሪቱ ምጣኔ ሀብት ከገባበት ድቀት ማንሰራራቱና በአንጻሩም ከተቀሩት የዓለም ሀገራት ተነጥሎ ጥሩ በሚሰኝ ደረጃ ላይ እንደሚገኝ እንዲሁም የሥራ ፈላጊ ቁጥር በከፍተኛ ደረጃ መቀነሱን ጥናቶች ቢያመለክቱም የዋጋ ግሽበት ያስከተለው የኑሮ ውድነት በሰዎች የመግዛት አቅም ላይ ያሳደረው ብርቱ ጫናና በአያሌ ቤተሰቦች ኑሮ ላይ የደቀነው ፈተና ቀድሞ የትራምፕ ተቃዋሚ የነበሩ የዲሞክራት ፓርቲው ደጋፊዎች ምርጫውን በገዛ ፓርቲያቸው ላይ ያላቸውን ቅሬታ ለመግለጽ ጭምር ተጠቅመውበታል፣ የተቃውሞ ማሳያ ድምፅ ነው የሚሉ ግምገማዎችም አሉ። ዶክተር ተሻገር ከዚህ ድምዳሜ ይስማማሉ?
ምን አለ በአሜሪካ የኢኮኖሚክ ፖሊሲ ውስጥ በሪፐብሊካኖች እና በዴሞክራቶች መካከል መሰረታዊ የሆኑ ለውጦች አንዱ ይሄ የአቅርቦት በኩል የሚደረግ መንግስት የሚያፈሰው ገንዘብና በዲማንድ በኩል ወይም ደግሞ በፍላጎት በኩል በተጠቃሚ በኩል የሚፈሰው የገንዘብ ተዋጽኦ የትኛው ነው ለኢኮኖሚ ጥሩ የሚለው ትልቅ ክርክር አለ። እና ኮቪድ ከመጣና በኮቪድ ምክንያት ኢኮኖሚ በጣም ከተቃወሰ ነገሮች ትንሽ ካቆለቆሉ በኋላ ፕሬዚዳንት ባይደን ይሄ ስቲሙለስ ወይም ደግሞ የማበረታቻ ነገሮችን እያደረጉ ቢልድ ባክ ቤተር በተሻለ መንገድ እንገንባ በሚል ፕሮግራም ለምሳሌ ብዙ ብር ፈሷል። ዲማንድ ወይም ደግሞ ፍላጎት አሁን ያ ኢኮኖሚን በሚገባ ደረጃ ቢያሳድግም ግን ምን አርጓል የሚል ነገር ነው የተነሳው በኢኮኖሚስቶቹ። ኢንፍሌሽን ወይም ደግሞ የኑሮ ውድነትን አባብሷል የሚል ውስጥ ተገባ። ያ እንግዲህ እውነት ነው ወይም ደግሞ ፐርሰፕሽን ነው የሚለውን ራሱን የቻለ የሚተነትኑት ሆኖ በእያንዳንዱ ሰው ህይወት ላይ ግን የገንዘቡ የመግዛት አቅም የዕለት ዕለት ኑሮው በጣም እየተራከመ ሲሄድ ወደ ምንድን ነው የሄደው? በምንድን ነው ይሄ ሆኖ ሲባል አንደኛ ገንዘብ ስላባከኑ ነው። በጦርነቱ እስራኤል የሚላከው መሳሪያ ብዙ ያስወጣል። በራሻ በዩክሬን ጦርነት የሚወጣው ብር ብዙ አለ። ከሌላቸው ሀገር የመጣው ተሰዳጅም መጥቶ ስራችንን ወስዶብን ነው። እንደዚህ ወደምን እነዚህ ተደማምረው አንድ ላይ የፈጠሩት ፐርሰፕሽን ኢኮኖሚው ምንም እንኳን በመረጃ እየታየ እንዳደገ ቢሄድም እኔ ጋር ምንም የደረሰት ነገር የለም። ስለዚህ ይሄን ለመጋፈጥ የሚችል ሌላኛው ኃይል ተገዳድሮ ማሸነፍ ለሚችል ኃይል ድጋፍ እንሰጣለን ወደሚል ነው ህብረተሰቡ የገባው።
ተመራጩ ፕሬዚዳንት በሪፐብሊካን ፓርቲያቸው ውስጥና ከደጋፊዎቻቸው ዘንድ ያላቸው እጅግ የላቀ ተቀባይነትና ከፍተኛ ድጋፍ ከተቀናቃኙ የዲሞክራት ፓርቲ ወገኖችም ሆነ ከተቀሩት አሜሪካውያን ዘንድ ለሚሰነዘሩባቸው አንዳንድ ጠንካራ ትችቶች ጆሮ ያለመስጠታቸውንና ከደጋፊዎቻቸው ዘንድ አንዳችም አሉታዊ ተጽዕኖ ያለመፍጠሩ እነኚህ ቁርጠኛ ደጋፊዎቻቸው የመረጧቸውን የዜናና የመረጃ ምንጮች ብቻ ከመከታተል ውሳኔና ልማድ ጋር የሚያያይዙትም አሉ። የፖለቲካ ዝንባሌን የተከተለው የመረጃ ምንጭ ምርጫ በተለይ በማህበራዊ ሚዲያው የተስፋፋና ተጽዕኖም የጎላ መሆኑን ዶክተር ተሻገር ያስረዳሉ።
አሁን የቴሌቪዥን ሬዲዮ ጋዜጦቹ ደረጃ የሚደረገው ነገር እንዳለ ሆኖ ያለው ኢንፎርሜሽን በዛ መንገድ ሰው የሚያገኘው መረጃ እንዳለ ሆኖ አሁን እየመጣ ያለው ሰዎቹ የመረጡ የፈለጉትን ነገር በፖድካስት ወይም በእንደዚህ በማስተላለፊያ መንገዶች በሶሻል ሚዲያ በምኑ የሚገኘው መረጃ ነው ሰው እየተጠቀመ ያለው። እና ያ የሆነ ባለበት ምንድን ነው የተፈጠረው? አንደኛ ፕሬዚዳንት ትራምፕ የቀረቡት በደረሰባቸው በተለያየ መንገድ የክስ ሂደቶቹ በግድያ ሙከራ እንደዚህ መሄዱ ሰዎች ሞር ያልሆነ ነገር ቢነገርም ራሱ አናምንም እኛ የምንፈልገውን ብቻ ነው የምናምነው ወይም ከእውነታ ጋር የሚመሳሰል ብለን ምናምኑ ብቻ ነው የምቀብለው ወደሚል ነገር እየወሰዳችሁ ሲሆን፣ ሁለተኛ ግን ይሄ ከመሰረታዊ ከፋውንዴሽኑ ወይም ደግሞ ዋና መሰረቱ ድጋፍ አልፎ ሌሎችንም ለማሳመን የሚያስችል የተቀናቃኙን ፓርቲ የተወሰነ ሸራርፎ አሁን ላቲኖ ወንዶች ጥቁር ወንዶችም ራሱ በፊት ከነበራቸው ቦታዎች በጣም በተሻለ መንገድ እንዲያገኙ በዴሞግራፊ ደረጃ ኮሊሽን በህብረት አንድ አይነት ለማድረግ ችለዋል። እና ያ እንግዲህ ሰው በሚፈልገው መንገድ የሚፈልገውን መረጃ ያገኘ ከሄደ እና ደግሞ በመሰረታዊ ሚዲያ ዋና ሶርስ ላይ ደግሞ እምነት ካላገኘ እርስ በራሱ እየተነካከረ የሚሄድ ሁኔታ ነው ያለው።
ከምርጫው አስቀድሞ በተከታታይ ባቀረብናቸው ዘገባዎች እና የሁለቱን ተፎካካሪ እጩዎች የመምረጥ እጣ በዳሰስንባቸው ቅንብሮች አሜሪካ ጥቁር ሴት ፕሬዚዳንት ትምህርት ይሆን በሚል ጀምረን በተመሳሳይም ዩናይትድ ስቴትስ ለዶናልድ ትራምፕ ሁለተኛ እድል ትሰጥ ይሆን በሚል ላስከተልነው ሌላ ጥያቄ ምርጫው በተካሄደበት ባለፈው ማክሰኞ ባደረግነው ቃለ ምልልስ ወቅት ላነሳንላቸው ጥያቄ ዶክተር ተሻገር ትራምፕ ሊመረጡ የሚችሉባቸው ምክንያቶች እንዲህ ነበር የዘረዘሩት።
አንደኛ አድቫንቴጁ ያ ዶናልድ ትራምፕ ስልጣን ላይ አይደለም ያለው፣ በፖሊሲ ደረጃ በፊት የነበረው ነው። ግን በፊት የነበረው ሁኔታ ደግሞ በምርጫ ተሸንፏል። ግን አሁን ሌላ ሰው ስልጣን ላይ ስላለ የባይደን አድሚኒስትሬሽን እና ሀሪስ በቫይስ ፕሬዚደንት አገለግበት ስላለን ያው ስልጣን ያለው ቻሌንጅ የሚያደርገው ሀይል ብዙ ጊዜ አድቫንቴጅ አለው። ያም ብቻም ሳይሆን እንደው ዝም ብሎ በተግባርም ስታይ ኢኮኖሚው በእርግጥ በጥሩ መንገድ እየሰራ ነው። በአሜሪካ ውስጥ በጣም ዝቅተኛው አንኢምፕሎይመንት ሬት ነው ያለው በብዙ ሜትሪኮች ሲታይ፣ ግን የኑሮ ውድነት በጣም ጨምሯል እና ያንን ሰው ብለን የሚያደርገው ስልጣን ላይ ያለውን አካል ነው። ከዛ አንጻር እኔ ለውጣለሁኝ ብሎ የሚነሳን ሀይል ማንንም የመደገፍ ሁኔታ ስለሚኖር የዚህ አይነት አድቫንቴጅ አለው እና በዛ አንድ ሊሆን ይችላል። ከዛ ውጭ እንግዲህ ዶናልድ ትራምፕ በተለያዩ ጊዜ የሚሰጧቸው የተለያዩ መግለጫዎች፣ ድርጊታቸው፣ ቢሄቪየራቸው የሚባሉት እነዚህ ብዙ ሰውን እንዳይመርጡ ሊያደርጓቸው የሚችሉ ነገሮችን በተለየ መንገድ ታቸው አፌክት አያደርጋቸውም። እንግዲህ ፍርድ ቤት ብዙ ክስት አለባቸው፣ ተፈርዶባቸዋል። የተለያዩ ነገሮች ይናገራሉ፣ ግን በማናቸውም ሌላ የፖለቲካ ተቀናቃኝ በተለየ ሁኔታ ይህንን የመቋቋም ትልቅ ችሎታ አላቸው እና ያ ከመሆኑ አንጻር እነዚህ ኔጌቲቭ ተብሎ የሚወሰዱ በእሳቸው ዙሪያ ያሉ ነገሮችን ሰው ኖር እያደረገው የሚችል ላይ ያለ በቃ በተለያየ ካለው ፍረስትሬሽን አንጻር ምርጫ ሊደረግበት የሚችል መንገድ ይኖራል። በሶስተኛ ደረጃ በጣም አሁን ኢንፈሳይዝ እያደረጉትና ሰውን ደግሞ እንደዚህ ኢኮኖሚክሊ ማህበራዊ ትንሽ ችግር ውስጥ ሲከፍት ከጎን ያለውን ሰው ብሌም ማድረግ ይፈልጋል እና ህገወጥ የሆነ ኢሚግሬሽን በጣም ተስፋፍቷል የሚለው ያ ነገር ከእያንዳንዱ ቮተር ጋር ጀኔት የሚያደርግ ነገር ተነስቷል እና ኢቨን ኢሚግራንት የሆነ ኦሪጂናቸው ሰዎች ራሱ ዶናልድ ትራምፕ ችግሩን አውቆታል አሜሪካ ውስጥ እያሉ በአድቫንቴጅ የሚሰጡት መንገድ አለ። የመጨረሻው እኔ እንደሚታየኝ ከሆነ በዓለም አቀፋዊ ሁኔታ ትራምፕ በጣም ጠንካራ ሰው ነው፣ በዓለም ላይ በአሜሪካ ደጋፊነት የካሄዱ ጦርነቶችን ሊያስቆም ይችላል ተብሎ ተስፋ ይደረጋል። እንደዚሁም በተለያየ ሁኔታ ጋዛ፣ እስራኤል ፓለስታይን ጦርነትም ሆነ በራሽያ ዩክሬን ጦርነት ብዙ ውጪ አሜሪካ ውጥታለች እና ያ ደግሞ እኛን አፌክት እያደረገበት ተጽዕኖ እያደረብን ነው ብሎ የሚያስቡ ሰዎች አሉ። ያን ያስቆማል የሚል ተስፋ አለ እና እነዚህ ነዚህ ምክንያቶች ይመስሉኛል ዶናልድ ትራምፕ ድጋፍ እንዲያገኝ ያረጓቸው።
ጣን ዘመኑን አገባዶ እና በፕሬዚዳንታዊ የምርጫ ፉክክር ተሸንፎ ከወጣ ብሎም የሌላ ፕሬዝዳንታዊ አስተዳደር የስልጣን ዘመን ካበቃ በኋላ እንደገና ተፎካክሮ ዳግም ወደ ዋይት ሀውስ የሚበቃበት ሁለተኛ እድል በማግኘት በዩናይትድ ስቴትስ የምርጫ ታሪክ ትራምፕ ሁለተኛው ፕሬዝዳንት መሆናቸው ነው። መጀመሪያ እንደ አውሮፓውያን የዘመን አቆጣጠር በ1884 ተመርጠው ለአራት ዓመታት ካገለገሉና በ1888 ዳግም ምርጫ ተሸንፈው ከተሰናበቱ በኋላ እንደገና በ1892 ምርጫ ተወዳድረው በማሸነፍ ለስልጣን የበቁት 22ኛውና 24ኛው የዩናይትድ ስቴትስ ፕሬዚዳንት ግሮቨር ክሊቭላንድ ሌላው ናቸው።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የተከበራችሁ አድማጮች፣ ከአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ከዋሽንግተን ዲሲ ከምሽቱ 3 ሰዓት እስካሁን 4 ሰዓት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ፕሮግራሙን ካቀናበረልን ከንጉሱ ታምሬ ጋር አብሬያችሁ በመስተንግዶ ያመሸሁት ቆንጂት ታዬ ነኝ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እጅጉን አመሰግናለሁ። ነገ እሁድ በ3 ሰዓት እስከምንገናኝ ሰላም፣ በደህና አደሩ። Thank you.